ክፍል ሁለት መደበኛ ፕሮግራማችን አሁን ይጀምራል። በዚህ ክፍል በደህንነት መፍሪያ የተደረሰውን ኢህአፓና ስፖርት በእውነተኛ ታሪክ ላይ የተመሰረተ መጽሐፍ ትረካ ክፍል 10 አሰምተን የተቀላለ ፕሮግራማችን ፍጻሜ ይሆናል።
ከመጽሐፍ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
ኢህአፓና ስፖርት እውነተኛ ታሪክ በገነነ መኩሪያ አዲስ አበባ 2006 ዓመተ ምህረት ክፍል 10 ምዕራፍ 14 የቱርክ ሽሽት። የአብዮት ጠባቂዎቹ አራቱን ሰዎች የሚከታተሏቸው አይመስልም። ነገር ግን በቆረጣ እያዩአቸው በመንደር ውስጥ ወደ ላይና ወደ ታች ይላሉ። አራቱ ሰዎች አንድ ሰፈር ናቸው። መኖሪያቸውም ፊት ለፊትና ኩታ ገጠም ነው። አብዮት ጠባቂዎቹ አራቱን ሰዎች ማናገር ፈለጉ። አንደኛው እንደምን ዋላችሁ አለ። ደህና። ምን ነው ተሰብስባችሁ ቆማችሁ? ጨዋታ ይዘን ነው። ቤት ገብታችሁ አትጫወቱም? እንገባለን። አብዮት ጠባቂዎቹ የሚፈልጉት አራቱ ሰዎች ከአራቱ አንደኛው ነው ታዋቂ ኳስ ተጫዋች ወደ ቤታቸው እንዲገቡ ነው። ጊዜውም መሽቶ ላይን ያዝ ብሏል። አራቱ ሰዎች ቶሎ ወደ ቤት አልገቡም። ሰንጋተራ ሆቴል ውስጥ ከረምቦላ ሲጫወቱ ቆይተው ከዚያም እያወሩ ወደ ሰፈራቸው እየመጡ ነው። ቦታው ከቡናና ሻይ መስሪያ ቤት ፊት ለፊት ወደ ውስጥ በሚያስገባው መንገድ 04 በሚባለው ቀበሌ ነው። የተጣደፉትና በፊታቸው ላይ ልዩ ባህሪ የሚታይባቸው አብዮት ጠባቂዎቹ ተመልሰው መጡ። አራቱ ሰዎች ጋር ደረሱ። ከመሃላቸው የሚያውቁትን ስም ጠሩ። መሐመድ አሉ። አቤት። ስፖርተኛ ነህ አይደል? አዎን። ጊዮርጊስ አይደለም ትጫወተው? ትክክል። ስፖርተኛ እኮ አያመሽም። ቶሎ ገባለሁ። ብትገባ ጥሩ ነው። ምን አልከኝ? መሽቷል ነው ያልኩህ። መሐመድ አህመድ ይባላል። ብዙዎቹ የጊዮርጊስ ደጋፊዎች ቱርክ በሚል ቅጽል ስም ነው የሚጠሩት። ቱርክ 1960ዎቹ ጀምሮ ከህፃናት ቡድን አንስቶ ለክለቡ ተጫውቷል። በክለቡም ታዋቂ ተጫዋች ነው። በመንደሩ ደግሞ ዝነኛ ነው። ጊዮርጊስ ስለምጫወት እንደ አምባሳደር ነው በሰፈር የምታየው ይላል። ዛሬ እዚያ ሰፈር ውስጥ አብዮት ጥበቃዎቹ መሐመድን ጨምሮ ሶስቱን ጓደኞቹን በዚህ ሁኔታ ተሰብስበው ማውራታቸውን አልወደዱትም። መሐመድም ቢሆን የሰዎቹ መመላለስ ደስ አላለውም። ላለፉት ጊዜያት ደግሞ እዚሁ ሜክሲኮ አካባቢ የመይሶንና የኢሃፓ ሰዎች ናቸው እየተባባሉ ይመታሉ ስለነበር ነገሮቹ እነሱ ጋር የደረሰ ይመስለዋል። ግድያ በየቦታው አለ። ጠመንጃ ያነገበውን ሰውዬ ሲያየው አፈሙዙ ላይ ሞት እንዳለ ተጠርቷል። አንደኛው እንዳውም አቀባብሎ ነው የሚሄደው። የአብዮት ጠባቂዎች በእንዲህ አይነት ሁኔታ በሰፈር ውስጥ መመላለሳቸው የተለመደ ቢሆንም የዛሬው ሁኔታቸው ደስ አላለውም። ሰዎቹ ተቻኩለዋል፣ ደግሞም ተጣልፈዋል። እዚህ ሰፈር ውስጥ የሚፈልጉት ሰው ይኖር ይሆን ብሎ ገመተ። ከጥቂት ሰዓታት በኋላ ሊተኩሱ ይችላሉ። ወደ ቤት እንዲገቡ አስጠንቅቀዋቸዋል። ግቡ ካሉ ቶሎ መግባት ነው፣ ካለበለዚያ ጥሩ ላይመጣ ይችላል። መሐመድ መሳሪያ አይወድም፣ ለጥይት ግን አዲስ አይደለም። አንድ ቀን እንደዚህ ሆነ። ጊዜው 1964 ዓመተ ምህረት ነው። ጊዮርጊስና መቻል ከባድ ጨዋታ አላቸው። መንግስቱ ወርቁ ለመቻል ተከላካይና በረኛ አስቸጋሪ ነው። አንዳንድ የመቻል ደጋፊዎች መንግስቱን እንገልሃለን ብለው ይዝቱበታል። ተጫዋቾቹ ብሉናይል ሆቴል ተቀምጠዋል። ቱር የተከሰተውን ጉዳይ እንዲህ ያስታውሳል። 12 ሰዓት ሲሆን ነፋስ ለመቀበል ወጣው። ተመልሼ ስመጣ የሆኑ ሰዎች ይኸውና እያሉ ጥይት ተኮሱብኝና ወደቁ። ሰዎቹም አመለጡ። እኔም በሕክምና ተረፉ። ክስ ተጀመረ። ሰዎቹ አልተያዙ፣ ዘራፊዎቹ ናቸው በሚል ተደመደመ። እኔ ከመንግስቱ ወርቁ ጋር ስለምመሳሰል እሱን ያገኙት መስሏቸው ነው የተኮሱብኝ ይላል። ቱርክ ከተፋው ውስጥ ጥይቱ ሳይወጣ ለሰባት ዓመት ኳስ ተጫውቶበታል። ያኔ ሞትን አምልጦታል። ዛሬ ግን እነኛ አብዮት ጥበቃዎች እየተመላለሱ ነው። ምን አስበው ይሆን በሚል ግምት አብረውት ከቆሙት ወዳጆቹ ጋር ተነጋገረ። ሆኖም ከጓደኞቹ አንዱ አንዳንዴ አብዮት ጠባቂዎች ትንሽ ነገር ያከብዳሉ በሚል ለማስጠንቀቂያቸው ትኩረት አልሰጡትም። ትንሽ እዚያ ቆመው አወሩና ቻው ተባብለው በጊዜ ወደየቤታቸው ገቡ። ማታ ሁሉም ነገር ሰላም ነው፣ ጥሩ እንቅልፍ ላይ ነበር። መሐመድ ጠዋት ልምምድ መሄድ አለበት። 11:30 ነው የነቃው። እንቅልፍ እያስቸገረው ነው። እንደምንም ተነሳ። ተንጠራራ፣ አዛጋ፣ ሰውነቱን አፍታታ፣ የኳስ ትጥቁን ለበሰ። ሁሌም እንደሚያደርገው ባለቤቷን ጉንጯን ስሟት ነው የሚወጣው። ከልምምድ በኋላ ወደ ቤቱ ይመለሳል። አንዳንዴ ወደ ጉዳዮቹ ይሄድና አረፋፍዶ ይመጣል። የዚያን ቀን ጠዋት ባለቤቱ ዛሬ ጉዳይ አለ እንዴ አለችው። ብዙም የለኝም። ቶሎ ትመጣለህ? ምናልባት ፈለግሽኝ እንዴ? አይ ዝም ብዬ ነው። አልቆይም፣ ትሬኒንግ እንደጨረስኩ ወደ ቤት እመጣለሁ። መሐመድ በሩን ከፍቶ ሊወጣ ሲል ጥቂት መቆየት ፈለገ። ደስ ያላለው ነገር አለ። በፊትም ቢሆን አንዳንዴ ይደብረዋል። ምናልባት እንቅልፉ ስላለቀቀው ይሆናል። 12 ሰዓት አልፎ መንጋት ጀምሯል። ዛሬ ማርፈዱ ታውቆታል። ወደ ትሬኒንግ ሲሄድ ምንጊዜም እንደሚያደርገው ዱብ ዱብ እያለ ነው። አሁንም ከበሩ እንደወጣ ዱብ ዱብ አለና መሮጥ ጀመረ። ነገር ግን ዱብ ዱብ እያለ ዱብዳ ወረደበት። የሆነ ሰው ወድቋል፣ በጥይት ተመቷል። የሞተ ሰው በቅርብ እንደዚህ አይቶ አያውቅም። ወይኔ ጉዴ በማለት ፈዞ ቀረ። ሰውየውን ያውቀዋል፣ ጎረቤቱ ነው። ማታ አብረው ነበሩ። መሐመድ ይናገራል፣ ይህ ጓደኛዬ ቤቱ ከኔ ፊት ለፊት ነው። ግንባሩንና ደረቱን ነው በጥይት የመቱት። በወቅቱ አዲስ አበባ በተለይ ሜክሲኮ ለጋርና ጨርቆስ ሊቶ ሌሊት ሲተኮስ ነው ያደረው። ምሽትና ሌሊቱን እረፍት የለውም። ጓደኞችህንና የምታውቃቸውን ሰዎች መሞታቸውን መስማት የተለመደ ነው። ማታ እንደተኛው እኛ ሰፈር የመሳሪያ ተኩስ ሰምቻለሁ። ግን የተለመደ ነው የመሰለኝ። ከመሳሪያ ተኩስ ሌላ ያዘው በዚያ ቀደም እንዳያመልጥ ተኩስበት የሚለው ነገር ሁሌም ምሽት ላይ ይሰማለሁ። በዚህ ተነሳ ማታ አብረን ከነበርነው ጎረቤቴ መሃል ሲገደል የመሳሪያ ድምጽ የሌላ ነው የመሰለኝ ይላል። መሐመድ ሰውየውን እያየው ዱብ ዱብ የሚለውን አቁሞ ደንግጦ በሩጫ ወደ ቤት ተመለሰ። ቤቱን በርግዶ ሲገባ ባለቤቱ ግራ ተጋባች። ባለቤቱ ነፍሰ ጡር ነች። እሷ ወደ ውጭ ወጥታ እንድታይ አልፈለገም። ራሱን ሊያረጋጋ ፈልጓል። ግን እንደደነበረ ሚዳቋ ሆኗል። ባለቤቱ የቱርክን ሁኔታ ስታይ ድንጋጤዋ ጨመረ። መሐመድ ምን ሆነሃል? አለችው። ምንም። ደንግጠሃል? አልደነገጥኩም። ታዲያ ለምን ሮጠ ገባ? ሮጥኩ እንዴ? በሩን በርግደህ እኮ ነው የገባኸው። ኧረ ቀስ ብዬ ነው። ለማንኛውም ረጋ በል። የተረጋጋው ነኝ፣ ግን አልተረጋጋም። ቤት ውስጥ ሆኖ ወዲህ ወዲያ ይላል። ግራ ገብቶታል። እሱ ሳይረጋጋ ባለቤቱን ማረጋጋት ፈልጓል። የሆነ ነገር ተናገረ። ቁርስ አለ? ልስራልህ? ግን ባልበላ ይሻላል። ተራበህ? ልስራልህ? ነገሩ የቁርስ ጉዳይ አይደለም። ደንግጦ ስለገባ ብቻ የሆነ ነገር ማውራት ፈልጓል። የሞተውን ጎረቤቱን ያየበት ሁኔታ አስደንግጦታል። እዚህ ቤት ውስጥ ከቆየ ለሱም ጥሩ አይደለም። ሞት እዚህ አካባቢ ይኖራል። አሁን የመሞቱ ተራ የሱ እንደሆነ ጠርጥሯል። ስለዚህ መሄድ አለበት። ልምምድ ቦታ ሲደርስ ሁሉ ነገር ይስተካከላል። ከባለቤቱ ጋር ተፋጠው ግማሽ ሰዓት ቆየ። ቀልቡን አሰባሰበ። ጊዜው የግርግር ነው። ሰው ይሞታል። ይህም የተለመደ ነው። መይሶን፣ ኢሃፓ፣ ደርግ ተባብለው ጎራ ለይተው ይገዳደላሉ። እሱ የሚያውቃቸው ሰዎች አንዳንዶቹ ፖለቲካ ውስጥ ገብተውበት ሆነ ሳይገቡም ሞተዋል። ስለዚህ ጎረቤቱ መገደሉ ወቅቱ የፈጠረው ሁኔታ ነው። እናም ምንም ነገር እንዳልተፈጠረ ለማስመሰል ራሱን እያረጋጋና ሰው ይሞታል፣ ሕይወት ግን መቀጠል አለበት ብሎ ከቤት ወጥቶ ወደ ልምምድ ሄደ። ዛሬ አርፍዷል። እሱ ሁል ጊዜም ቀድሞ ልምምድ በመድረስ ይታወቃል። አሁን ግን መሄጃ አጥቷል። መንገድ ተዘግቶበታል። ቢረፍድም ቶሎ መሄድ አለበት። አሁን ወደ ትሬኒንግ መሄድ ብቻ ሳይሆን ፍራቻውን ለማስወገድ ከአካባቢው መራቅ አለበት። ቀስ ብሎ ከቤት ወጣ። ሬሳው ያውና ቱርክ ብሎ የሚጠቁምበት እስኪመስለው ወደዚያም ሳይ ቀደም ሬሳው የወደቀበትን አቅጣጫ ትቶ በተቃራኒው መንገድ መሄድ ጀመረ። ቶሎ ቶሎ መራመዱን ቀጥሏል። ከሰፈር በአስቸኳይ መውጣት አለበት። እንደተቻኮለ ግን አልሄደም። በፍጥነት ትሬን ይዞ ቆመ። ሁለተኛው ጎረቤቱ በጥይት ተመትቶ ሜዳ ላይ ወድቋል። ደሙ እንደ ጎርፍ ፈሷል። አይኑን ማመን አቃተው። ዞር ዞር ብሎ ተመለከተ። እሱ ላይ የሚተኮስበት ነው የመሰለው። እዚህ አካባቢ መቆም አደጋ ነው። ገዳዮቹ ከመጡ እሱን እንደማይለቁት ገምቷል። ጊዜ ሳያጠፋ አካባቢውን መልቀቅ አለበት። ሁኔታው ፍርሃት ለቀቀበት። መጮህ ፈለገ። ጩኸቱ እርዳታ እንዲደርስለት ነው። ነገር ግን መጮሁ ገዳዮቹን ቢጠራቸውስ? ይህ ደግሞ ሌላ ጣጣ ነው። ሬሳው ጋር መቆሙ ሊያስጠረጥረው ይችላል። ገዳይ ነው ብለው ቢገሉትስ? ለማንኛውም ከአካባቢው ማምለጥ አለበት። በድንጋጤ ሮጦ ወደ ቤት ሄደ። አሁንም በሩን በርግዶ ገባ። ባለቤቱም ግራ ገባት። መሐመድ፣ ማን ነው የሚያባረርህ? አለችው። ማን አባረረኝ? ታዲያ እንደዚህ ምን ያስሮጥሃል? ሮጥኩ እንዴ? ውጪ ችግር አለ? سلام نو من ميرد اي مسلني سلام نو الكش وتچلي محمد موتو نو قمو اسو اوتا متايو ترك سلوقتو اسدنگاچو ني تايناگرال يي هماي تامن نو انزي سوچ گوربتچي ناچو كنيگا نو ميامشو ماتا ابرن نپر አሪው ጠባቂዎቹ እንደገደሏቸው አወቁ ለካ ማታ ቶሎ ወደ ቤት ግቡ የሚሉት እያወጡ ሊገሉን ነው ነገሩ በጣም አስፈራይ ያን ጊዜ አብይታ እርምጃ የተወሰደባቸው ሰዎች ሬሳቸው እስካራሳት ቆያል ሬሳት ከመነሳበት ሰዓት ቆይቼ ከዚያ በኋላ መሄድ አለብኝ ብያሰብ በጥንቀት ተወጥሪ ቤት ውስጥ መቀመጥ አልቻለኝም ስልክ መደወል አሰብኩ ለማን የት ብዬ ደውላለሁ ያለኝ አማራጭ አላስፋልት ሲሆን ከዚህ ወጥቼ ሰፈር ቀይሬ መደበቅ ነው በዚህ ሁኔታ ወደ ለመመት ይሄዳልችልም ሄጅስ ምን አደርጋለሁ አላስፋልት ሲሆን በቤቱ ጀርባ አቋርጬ ወጣሁ በደገፉ ጠጅ ቤት በኩል አሳብሬ ብሄድ ይህን ሰፈር ባስቸኳይ እለቃለሁ ይላል መሐመድ እንዳትቀደውም ፈጠን ብሎ ከቤት ወጣ አቋራጩን መንገድ አገኘው ተጓዘ የተለመደ ሰፈሩ ለቆ ዋናው አስፋልት ይደርስና ታክሲ ይዞ ለምነ በፍጥነት ጠጅ ቤቱን አለፈ ግን ድንገት ቆመ ያየውን ማመን አቃተው ሶስተኛው ሰው ወድቆ አገኘው ዓለም ዘጠኝ ሆነች ይሄኛው ደረሱ በጥይት ወንፊት ሆኗል መነጽሩን እንዳደረገ ነው የተንጋለለው محمد እንዳየው አንድ ሁለት ጊዜ ወደ ኋላ ተራመደ ግን ከዚያ በላይ መሄድ አልቻለም ከሆነ አጣጫ የጥይት ሩምሳ ተተኩሶበት በደረቱ ወይ ባጥቂሙ እንደምትደፋ ገምቷል ማታ ሰፈር ቆሞ ሲያወሩ ከነበሩት ጓደኛሞች ውስጥ አብዮት ጠባቂ ወደ ቤት እንዲገቡ ማስጠንቀቂያ ከሰጣቸው አራት ሰዎች ውስጥ ሶስቱ ተገለዋል የቀረው መሐመድ ነው መሐመድ በውስጡ ንገደሉኝ አለ ግን የቆመው ካስከሬን ፊት ለፊት ነው መናገር ሆነ መራመድም አቃተው ደንዝዟል ሰውየውን ሲያይ ሰማይና ምድር ዞሮበታል አስከሬን ፊት ሆኖ ብዙ ነገር አሰበ ሐሳቡ በሚያነሳቸው ጥያቄዎች መልስ የለውም ድንገት ነቃ ከዚህ አካባቢ መሰወር አለበት ሶስተኛውን አስከሬን አይቶ ወደ ቤቱ ከተመለሰ በኋላ ለሚስቱ ሁሉን ነገር ነገራትና ይምጡ እኔ ነኝ የቀረውት ይግደሉኝ አለ ያን ጊዜ ሬሳ እስካራሳ ይቆያል ከዚያን ተደብቆ መቆየት ፈለገ ሬሳው ከተነሳ በኋላ የባለቤቱ ዘመዶች ቤት ሄዶ ለማደር ወሰነ ስልክ ደወሉ ነገር ግን እነሱ ቤት ከቀየርክ ታስጠረጥራለህ በሚል ተቃወሙ እንቅልፍ እንደሌለው ነገራቸው እዛው ቤት ሁንና እኛ ያጫወትን ታድራለ አሉት ለጥቂት ጊዜ እንደዚህ ቢሆንም ሁኔታው ግን አልተመቸው ማምለጥ አለበት ካላመለጠ የርሱ ነፍስ ታመልጣለች እዚህ ሰፈር ከቆየ ሟች ነው ስለዚህ ከሰፈሩ መልቀቅ አለበት ከሰፈሩ ብቻ ሳይሆን ከከተማው መውጣት ፈልጋ ከከተማው ቢወጣም ሊደርሱበት ይችላሉ ስለዚህ እነሱ ወደማይገኙበት ቦታ መሄድ ፈለገ እናም ከሀገር መውጣት ወሰነ ኢሚግሬሽን ሄዶ ፓስፖርት መጠየቅ ይኖርበታል ራሱን ቀይሮ ከሰፈሩ ወጣና ወደዚያ አመራ መጀመሪያ የፈለገው መዋሸት ነው ይኸውም እስራኤል ለኝም ተረጂ ነኝ በማለት ነበር እዛ ያሉት ሰዎች ለካ ኳስ ሜዳ የሚገቡ ነበሩና ገና ሲያዩት ቱርክ ቱርክ ማለት ጀመሩ ያን ጊዜ መዋሸት እንደማይችል አወቀ የውጭ ዜጋ ስለሆንኩ ፓስፖርት መውሰድ ፈልጌ ነው ብሎ ነገራቸው እነሱም አንተን ማን ይነካል ፓስፖርትም አያስፈልግህም ብለው በመንገር ችላሉት እሱም አጥብቆ ጠየቃቸው ችግሩን ግን አልነገራቸውም የደረሰበትን ሁኔታ ቢያወራላቸው ሌላ ነገር ሊያስቡና የባሰ ሊያጠቁብኝ ይችላል የሚል ፍራቻ ነበረበት ስለኳስ ያወሩት ደስተኛ አልነበረም በፊት ቢሆን የኳቶሬ በተለይ ለጊዮርጊስ ቡድን አውርቶ አይጠግም። አሁን ግን በደረሰበት ሁኔታ ኳስ ጠላ። የኳቶሬ መረረው። እሱም ይፈልገው ከሀገር ወጥቶ መሄድ ነው። ወደ ሰፈሩ ሳይመለስ ተደብቆ ሊጨርስ ፈለገ። ገዳዮች ካገኙት እንደማይለቁት አውቋል። አሁን ዋናው ያስቸገረውና እንቅፋት የሆነበት የዜግነቱ ጉዳይ ነው። ምዕራፍ 8 የበየነ ታክቲክ። በየነ ከጸጋዬ ኮሚቴ መረጃ አግኝቷል። አነጋጋሪ የሆነው ይህን ነገር እንዴት ሊያገኝ ቻለ የሚለው ነው። በየነ ኮሚቴው ውስጥ ካለ አንድ ግለሰብ ጋር የተጠበቀ ግንኙነት ከሌለው በስተቀር ስውር ከሆነው ከጸጋዬ ኮሚቴ ትክክለኛ መረጃ አያገኝም ነበር። በየነ የጌታቸው አበበ ዱላ ጥብቅ ጓደኛ ነው። አብረው ነው የሚውሉት። ምሽትም እንደዚሁ። የጸጋዬ ኮሚቴ በብሔራዊ ቡድን ዙሪያ ማጣራት ሲጀምር ጌታቸው አበበ ኢሃፓ ነው በሚል መረጃ እንዳገኙ አሳውቀዋል። ጌታቸው ከኤርትራ ከተመረጡት ተጫዋቾች ጋር ክፍል ዘግቶ በመንግስት ላይ ይዶልታል፣ ሌሎችን ተጫዋቾች ይመለምላል በሚል ማጣራት እየተደረገበት ነው። ጌታቸው ስለዚህ ምንም የሚያውቀው ጉዳይ የለም። የጸጋዬ ኮሚቴ ማጣራት አድርጎ እርምጃ ከሚወስድባቸው ውስጥ ስሙ አለበት ብሎ በየነ መረጃ አግኝቷል። ይህን ነገር እንደተማ ለጌታቸው ጥብቅ ምስጢር አጫውታለሁ ስላለው በቀጠሮ መጠጥ ቤት ተሰይመዋል። ጌታቸው ጉዳዩን ለማወቅ ፈልጎ ንገረኝ አለው። የቱን? በጥብቅ ለምን እንደፈለግከኝ? ያንተ ነገር ያሰጋኛል። እኔ ምን ሆኜ? የሆነ ቦታ ስምህ ተነስቷል። የት? አንድ ቦታ። በምን? በክፉ ነገር? ምን አደረው? ለግድያ ተፈልግሃል? እኔ? አዎ። ማን ነገረ? ትቀልድ ነው። የበየነ አጀማመር የቀልድ አልነበረም። ግን ሁኔታውን ሲያየውና የጌታቸው ፊት ሲለዋወጥ ጉዳዩ የሚሄድበት አቅጣጫ መጥፎ ነው። ወሬው ተሰምቶ ችግር ሊፈጠር ይችላል። የጨዋታውን አቅጣጫ በመቀየር የቀልድ ለማስመሰል እየጣረ ነው። ጌታቸው አሁን በየነ ያወራው ወሬ የቀልድ እንዳልሆነ ገምቷል። በየነ ከኤርትራ ተጫዋቾች ጋር ጌታቸው ስላለው ግንኙነት በደፈናው ችግር እንዳለበት ነገረው። በርግጥ ጌታቸው ከኤርትራ ለብሔራዊ ቡድን ከተመረጡ ተጫዋቾች ጋር በጣም ይቀራረባል። እነሱ በድፍረቱ በጣም ይወዱታል። በዓል ሱሪ ይሉታል። ጀግና ወንድ ነህ ለማለት ነው። በችሎታውም በጣም ያደንቁታል። ጌታቸው በጣም ካርታ መጫወት ይወዳል። አንድ ቀን ዮሐንስ የተባለ ከሐማሴን ከተመረጠ በረኛ ጋር ክፍል ዘግተው ካርታ መጫወት ጀመሩ። በቅድሚያ ዮሐንስ እድል ቀናው። ቆይቶ ግን ድል ለጌታቸው ሆነች። ጨዋታው ተጧጧፈ። ከፍ ያለ ገንዘብ እያስያዙ ሲጫወቱ ዮሐንስ ደሞዙን ጨረሰ። ዮሐንስ ለማስመለስ ብሎ ከጓደኞቹ ተበድሮ ተጫወተና በድጋሚ ተበላ። በነጋታው ልምምድ አልሄድም ብሎ ተኛ። ሲጠየቅ ጌታቸው ይጫወትላችሁ አለ። መበላቱ ቢያናድደውም ሌላ ቀን ብድሩን ለመመለስ ተጫወተ። ግን አልተሳካለትም። ጌታቸውና ከአስመራ የተመረጡ ጓደኞቹ ክፍል ዘግተው ካርታ መጫወታቸውን ትራይ ብለው ተያይዘውታል። እነዚህ በር ዘግተው የሚጫወቱ ልጆች ስማቸው ለጸጋዬ ኮሚቴ ተላልፏል። ከአንድ ዓመት በፊት በነጌታቸው ላይ መረጃ ተገኝቷል። የጸጋዬ ኮሚቴም ማጣራት የሚያደርገው በዚህ መረጃ ላይ ነው። ከጌታቸው ጋር ካርታ የሚጫወቱት ልጆች ጸረ መንግስት አቋም አላቸው ተብሎ በደህንነቶች በጣም ይፈለጋሉ። ቀስ በቀስ ደህንነቶች እነሱን ለማፈን እየተዘጋጁ ባሉበት ጊዜ ነው ልጆቹ አምልጠው በረሃ የገቡት። ጌታቸው ምንም ውስጥ ባይኖርበትም ከነሱ ጋር ክፍል ውስጥ በር እየቆለፉ በመዋላቸው መንግስት ላይ እየዶለቱ ነው በሚል የሆነ ሰው ጠቁሞበታል። በየነ ደግሞ ጉዳዩ ደርሶበታል። ይነገር ከመስከተቱ ካንዳመ በፊት ጌታቸው ድንበር አቋርጦ ኬንያ ገባ። ሙምባሳ ወደብ ላይ መርከብ ቆሞ ተመለከተ። ወደ ኖርዌይ የምትሄድ መርከብ ናት። ከጓደኛው ጋር መርከብ ውስጥ ተደብቆ ገባ። መርከቧ ጉዞ ጀመረች። ብዙ ሰዓት በጉዞ ስለቆዩ መርከቧ የሚፈለግበት አገር የደረሰች መሰለው። አውሮፓ እንደሆነ ገምቷል። ሲጋራ ጠማውና ማጨስ ጀመረ። ጭሱ ቅርብ ለነበረው የመርከቡ ሰራተኛ ሸተተው። በጭሱ ጥቆማ ሁለቱም ተያዙ። ስለተያዙ አልከፋቸውም። አውሮፓ ስለደረሱ ቢያንስ ጥገኝነት ይጠይቃሉ። ሆኖም መርከቧ አውሮፓ አልደረሰችም። ገና ታንዛኒያ ነበረች። ሁለቱም ታሰሩና ወደ ኬንያ ተመለሱ። ጌታቸውም በመርከብ ውስጥ በመገኘቱ ጥፋተኛ ነህ ተብሎ ፍርድ ቤት ቀርቦ ተወሰነበት። በኳስ ተጫዋችነቱ የሚያውቀው የፖሊስ አባል አፈታው። እዚያ በችግር ላይ ቢቆይም ወደ ኢትዮጵያ ተመለሰ። ጌታቸው ከሀገር የወጣው ስርዓቱን ተቃውሞ ነው በሚል ታርጋ ለጥፈውበት ነበር። ጌታቸው ለምንድን ነው ከሀገር የወጣው? ይናገራል። ጀርመን ሀገር አንድ ክለብ ሊወስደኝ ተነጋገርን። የሚመለከተውን ክፍል አሳምኜ በህጋዊ መንገድ ለመውጣት ተፈቀደልኝ። ከመስሪያ ቤቴም የስንብት ወረቀት ወሰድ። ወደ ጀርመን ልሄድ ሳምንት ሲቀረኝ መንግስት ከአሁን ሰዓት ጀምሮ ማንም ሰው ከሀገር መውጣት አይችልም ስላለ ወደ ጀርመን የመሄድ እድሌ በሩ ተዘጋ። ከስራዬም ስለለቀቅ ጀርመን ያለው ክለብ ስለሚጠብቀኝ በኬንያ ድንበር አቋርጬ ሄድ። አላማዬ በመርከብ ወደ ሙኒክ ለመጓዝ ነበር። እዚያም ቢሆን ስላልተሳካልኝ ወደ አገሬ ተመለስኩ ይላል። ወደ አዲስ አበባ እንደተመለሰ ብሔራዊ ቡድን ለአስረኛው አፍሪካ ዋንጫ ዝግጅት ጀምሮ ነበር። በአቶ ይድነቃቸው ምክር ጀርመናዊ አሰልጣኝ ጌታቸውን ወደ ቡድኑ ቀላቅሎ ልምምዱን ጀመረ። ከሀገር የወጣበት ጉዳይ ምንም በማይገናኝ ሁኔታ የመንግስት ተቃዋሚ ፖለቲከኛ ነው፣ የኢህአፓን ዓላማ በብሔራዊ ቡድን ውስጥ ያራምዳል በሚል ጸጋዬ ኮሚቴ ውስጥ ስሙ ይገኛል። ጌታቸው ይህን አያውቅም። በየነ ግን ደርሶበታል። ሁለቱም ቡና ቤት ቁጭ ብለው በሚያወሩበት ሰዓት ቀድም በየነ ለግድያ ተፈልግሃል ብሎ የተነፈሰው ጉዳይ ጌታቸውን ከንክኖታል። መጠጥ በላይ በላዩ ተጨመረ፣ ሞቀታም መጣ። ጌታቸው የቀድሙን ጉዳይ አልቋጨህልኝም አለው። የቱ? ስለ ግድያ ያወራኸው? ለቀልድ ነው አልኩህ። ቀልድ አይደለም። አሁን እሱን ተወው እና እንጠጣ። አልተውም። እና ማን የነገረህ? አልነግርህም። ዛሬ ጥርስህ ይረግፋል። ለምን? ካልነገርከኝ አሁን ያልኩትን ነገር አደርጋለሁ። ሞቅታው እየገፋ ሲሄድ ጭቅጭቁም በረታ። ነገሩ ቀልድ ያለመሆኑን ጌታቸው ከበየነ መረጃ አግኝቷል። አሁን የሚፈልገው ይህንን ወሬ ማን እንደነገረው ማወቅ ብቻ ነው። ጌታቸው የበየነን ጆሮ ይዞ ከግድግዳ ጋር አላተመው። ከዚህ በኋላ ምን እንደሚከተል ታውቃለህ? አለው። አውቃለሁ። ማን እንዳወራልህ ንገረኝ። ይገሉኛል። አልነግርህም። እኔም እኮ ልገልህ እችላለሁ። አንተ ብትገለኝ ይሻለኛል። ተው ንገረኝ። ያ ጓደኛ የቱ? ገረመው ዘርጋ። እሱን የነገረ አይደለም። እና አልወደውም። ያንተ ያለ መውደድ ከጉዳዩ ጋር ምን ያገናኘዋል? የእሱ ጦስ ይዞህ ይሄዳል። ሁለቱም በጣም ሞቅ ስላላቸው ከጭቅጭቅ በቀር ዋናው ጉዳይ ማንሳት አልቻሉም። በየነ መጠጡ ከአቅሙ በላይ ስለሆነ መናገር አቅቶት ጠረጴዛ ላይ ተኛ። ነገሩ በየነን በጣም አስግቶታል። ይህንን ጉዳይ ማንሳት አልፈለገም። ሆኖም ጌታቸውን ማስጠንቀቅ ፈልጓል። እንዳገኘው መረጃ ከሆነ በዚያ በቀውጢ ሰዓት ጌታቸው ላይ እርምጃ ከተወሰደበት በየነ የሚወደውን ጓደኛ በማጣቱ ኃይለኛ ጸጸት ውስጥ ይገባል። ጊዜው ደግሞ ነጻ እርምጃ የሚወሰድበት ወቅት በመሆኑ ያለምንም ምስክርና ማጣራት ሊረሸን ይችላል። ፖለቲካ ውስጥ የገባ ብቻ ሳይሆን በፖለቲካ ስም ቂም በቀልንም የሚወጡበት ጊዜ ነበር። የታቸው ደግሞ መጽሐፍ አንባቢና ዕውቀቱም ጠለቅ ያለ በመሆኑ እንዲህ አይነት ሰዎች በወቅቱ የኢሃፓ አቀንቃኝ ይባሉ ስለነበር በጥንቃቄ የሚታዩ ነበሩ። ማታ በየነ መጠጥ ስላሸነፈው መናገር አልቻለም። በነጋታው እንደገና ተገናኙ። ራስ ሆቴል ነው የተከታተሉ። አንድ ጓደኛቸው ቁርስ ጋብዟቸው አብረው ቆዩ። ልጁ ቶሎ ሊሄድ አልቻለም። የታቸው ደግሞ ማታ ያልተቋጨውን ጉዳይ አሁን አጣርቶ ማወቅ ይፈልጋል። ከዛሬ ማለፍ የለበትም። ልጁ ጉዳይ አለኝ በሚል በየነን ይዞት ሄደ። የታቸው ቀርብ ይለውም ማታ ተገናኙ። ለምንድን ነው ጠዋት ጥለኸኝ ሄድከው? አለው። ልጁ በጣም ስለፈለገኝ ነው። ምንድን ነው ጉዳያችሁ? የግል ጉዳይ ነው። እሱን የነገረ? ስለምኑ? ስለኔ ግድያ? አይደለም። ባይሆንማ እኔን ጥለህ ከሱ ጋር አትሄድም። እመነኝ፣ እሱ አይደለም። ልጁን ላናግረው ሄጄ? አያውቅም አልኩህ። ማናገር አለብኝ። ተው ይቅርብህ። ለምን? ምስጢር ይባክናል። በየነ ለጌታቸው የሰውየውን ማንነት ካልነገረው እንደማይለቀው አውቋል። መረጃውን ማን እንደሰጠው ከጠቆመው ደግሞ እነሱ እንደማይለቁት ተረድቷል። ጌታቸው እሱን ሊያስገድል የፈለገውን ሰው ማንነት ካወቀ ያለምንም ሁኔታ ሰውየውን ሄዶ እንደሚቀጠቅጥ ያውቃል። በየነ የሰዎቹን ማንነት ላለመናገር ከወሰነ በኋላ ጌቾ አንድ ነገር ልምከርህ አለው። ምን? ከሀገር ውጣ። ቤት በኩል እንደ በፊቱ በድንበር ውጭ ሄጄ ምን አደርጋለሁ? እዚህ ከመሞት ይሻልሃል። ጉዳዩን ንገረኝና ገድየው እዚሁ ልኖር። ሰውየውን አልነግርህም፣ ይልቅ አብረን እንሂድ። የትም አልሄድም አልኩህ። በየነ ጌታቸውን ብዙ ለመነው። የጸጋዬ ኮሚቴ አጣርቶ ከጨረሰ በኋላ አደገኛ የተባሉትን ስማቸውን ለሚመለከተው ክፍል ያስተላልፋል። የሻለቃ ዮሐንስ ኮሚቴም በሱ በኩል ያጣራውን ይጨምርና እርምጃ ይወሰድባቸዋል። በየነ ከጸጋዬ ኮሚቴ ውስጥ የአንዳንድ ተጠርጣሪዎችን ስም አግኝቷል። ጌታቸው ደግሞ ነገሩ ምንም አላስፈራውም። እሱ አንዳቸውም የፖለቲካ ድርጅት ውስጥ የለበትም። በወቅቱ ብዙ ተወራ። እኔ ግን የማንም ደጋፊም ተቃዋሚም አይደለሁም። በድንበር አቋርጬ የወጣሁት ለሥራ ጉዳይ እንጂ ማንንም ተቃውሜ አይደለም በሚል በአንድ ወቅት ባነጋገርኩት ጊዜ ይህንን ምላሽ ሰጥቶኝ ነበር። ደርግና መለዮ ለባሽ ውስጥ ያሉት ወታደሮች የራሳቸው የፖለቲካ ድርጅት አልነበራቸውም። ታህሳስ 1 ቀን 1968 ዓ.ም ተመረጠ። ኢትዮጵያ ውስጥ የፖለቲካ ድርጅት ተቋቋመ። መይሶን፣ ወዝሊቅ፣ ኢጫት፣ ማሌሪሊ ይጠቀሳሉ። ወታደሩ በኋላ ሰደድ እስኪመጣ ድርጅት ስለሌለው ወደ እነኚህ የፖለቲካ ፓርቲዎች መጠቃለል ጀመረ። ኢሃፓ ከነዚያ ውጭ ስለነበረ ብዙ መለዮ ለባሾች ወደዚህ ድርጅት እንደገቡ ይነገራል። በየነ የመይሶን አባል ነው። በኋላ ግን ወደ ወዝሊቅ ገብቷል። መረጃውን በጸጋዬ ኮሚቴ ውስጥ ከአንድ የመይሶን አባል እንዳገኘ ይታመናል። በየነ ለጌታቸው እኔ እኮ አንተ ንጹህ እንደሆንክ ነግሬያቸዋለሁ አለው። ምን አሉ? ተጠራጥረውኛል። የሰዎቹን ማንነት ብትነግረኝ እኮ እኔ ራሴ ሰዎቹንም አልነግርህም፣ ግን አንተን የሚቀድም አለ። አንተን የሚቀድምህ ማለት ለግድያ ያለቀለት ማን ነው? ገረመው ዘርጋ ነው። እሱ ምን አደረገ? የእሱ ጉዳይ ከባድ ነው። ምን አድርጓል? አልቆለታል፣ ሰው ተመድቦለታል። ግን ጥፋቱ ይታወቃል። መንግስት ላይ በጣም እየቀሰቀሰ ነው። ደግሞም ቀንደኛ ኢሃፓ ነው። አንተ ይህን በምን አወቅ? ተመስክሮበታል። ማን ነው የመሰከረው? ጓደኞቹ። ጓደኞቹ ሲባል እነማን ናቸው? አንተም አለህበት እንዴ? ሊሆን ይችላል፣ ግን ለምን ጠየቀኝ? ገረመው ላይ በቅርብ እርምጃ እንደሚወሰድበት በየነ ለጌታቸው አስረግጦ ነግሮታል። ከሱም ጋር እንዳይውል መክሮታል። በሌላ በኩል ገረመውን ሊገል ወይም ሊያስገድል ኃላፊነቱ የተሰጠው በየነ እንደሆነ ገረመው ይጠረጥራል። በበየነ ታክቲክ ገረመው በጌታቸው ከተገደለ ጌታቸው በጠጋይ ኮሚቴ ከመደርስበት ግድያ ይተርፋል። ያትሩን በየነ ማቀናበር ጀመረ። ጌታቸው ግን የበየነ ወጥመድ አልገባው። ጌታቸውና ገረመው በጣም የሚዋደዱ ጓደኛሞች ናቸው። ቀንም ማታም የማይለያዩበት ጊዜ አለ። ብሔራዊ ቡድንም ሲመረጡ አብረው አንድ ክፍል ነው የሚይዙት። ቤተሰብም ናቸው። በየነ ጌታቸውን ባንድ ጉዳይ አሳምኖታል። እንደምንም ብሎ ገረመውን መግደል አለበት። ገረመው በጌታቸው እጅ ከሞተ ጸቡ በጓደኞች መካከል የተደረገ ለማስመሰል ነው። ገረመው በበየነ ወይም በሌላ ሰው እጅ ከሞተ መጀመሪያም ኢሃፓ ነው ተብሎ ስለተወራበት ደርግ ወይም መይሶን አስገደለው ስለሚባል ስፖርቱ አካባቢ ቁጣ ሊቀሰቅስ ይችላል። ምክንያቱም ገረመው አንደኛ ሰላማዊ ሰልፍ ጠርቷል፣ ሁለተኛ በፌዴሬሽን ተቀጥቷል፣ ሶስተኛ የኢሃፓ ወገን ናቸው ተብለው በሚገመቱ የዩኒቨርሲቲ ተማሪዎች ጭቁን ስፖርተኛ በሚል ተሰይሟል፣ አራተኛ 10ኛው አፍሪካ ዋንጫ አዲስ አበባ ላይ ሲካሄድ የስፖርት ቤተሰቡን በማሳመጥ ህዝቡ መንግስት ላይ እንዲነሳሳ ግፊት አድርጓል በሚል ተወንጅሏል። በዚያ ላይ የአየር መንገድ ሰራተኛ ነው። መስከረም 12 ቀን 1969 ዓመተ ምህረት ኢሃፓ በጠራው የሥራ ማቆም አድማ ከባንክ ሰራተኞች ጋር ግንባር ቀደም መሪ የነበሩት የአየር መንገድ ሰራተኞች ናቸው። በአየር መንገድ ቡድን ውስጥ ደግሞ ገረሙ ዝነኛና ምርጡ ተጫዋች ነው። ብዙ ደጋፊ አለው። ወታደራዊ መንግስት ደግሞ በአየር መንገድ ሰራተኞች ላይ ጥርስ ነክሷል። ገረመው በራሱ ሰላማዊ ሰልፍ ጠርቷል። ይሄ በሰዎች ዘንድ ስለሚታወቅ አንድ ነገር ቢደርስበት ጥቃቱ ከየትኛው ወገን እንደሆነ ይታወቃል። በጓደኛው ቢገደል ግን የግል ጸብ ተደርጎ ይወሰዳል። ጌታቸው ደግሞ ታዋቂ ስለሆነ ሁለቱ ሟችና ገዳይ ሲሆኑ ጉዳዩ ከፖለቲካ ውጭ ይሆናል። በዚያ ላይ ሁለቱም በጠጋይ ኮሚቴ ውስጥ ተፈላጊ ናቸው። የግድያውን እቅድ በወጣለት ፕሮግራም ለመጨረስ በየነ ጌታቸውን ያሳምንና ሽጉጥ ፈቶ ይልከዋል። ጌታቸው ደግሞ ገረመውን ለጥብቅ ጉዳይ ፈልግሃለሁ ብሎ ቀጠረው። ጌታቸው መሳሪያውን ይዞ መጣ። ገረመውን አገኘው። ሽጉጡን አቀባበለ። ዛሬ የመጨረሻ ቀንህ ነው አለው። ምን አደረው? መጥፎ ሰው ነህ። ምን መጥፎ ነገር ሰራው? ምንም ነገር አትበል፣ ዝም ብለህ ትሞታለህ። ገረመው ፈራ። ጌታቸው ሽጉጡን ግንባሩ ላይ አነጣጥሮ አስተካከለ። መሳሪያ ተጠቅሞ ባያውቅም ብዙ የግድያ ፊልም አይቷል። በዚያ መንገድ ይጨርሰዋል። ገረመው ከጌታቸው ያልጠበቀው ነገር በመሆኑ ከመከላከል ይልቅ ደንግጦ ቆሟል። ለምን ሊገለው እንደፈለገ አልገባውም። የጓደኝነታቸው ፍቅር አሁንም እንዳለ ነው። ከምን ተነስቶ ነው ጌታቸው የሚገለው? በሽንፍራፊ ሰከንድ ገረመው ማሰብ ጀመረ። ከጥቂት ቀናት በፊት በየነ ሊያስገድለው እንደሚፈልግ ገረመው ጭምጭምታ ሰምቷል። ይህ ኢሃፓ ኳስ ተጫዋች በቅርቡ ያልቅለታል በሚል እንደተናገረ ገረመው ወሬ ደርሶታል። ጌታቸውን በየነ በሆነ ነገር አሳምኖት ነው የመጣው። መሳሪያም የሰጠው እሱ ነው ብሎ ገረመው ገመተ። የተገናኙበት ቦታ ጨለም ያለ ሲሆን ሁለቱ መታየት የሚችሉበት ብርሃን አለ። ጌታቸው ከመተኮሱ በፊት ገረመው ይህ ወታደር አለው። ምን እያልክ ነው? እኔ እናንተ እኮ የተማርን ነን። ብንማርም እገልሃለሁ። በሱ እንዴት እንታለላለን? ምንም አልታለልም። እኔ ሞታለሁ፣ አንተም ትታሰራለህ። ገረመው ጌታቸውን ማርገብ ጀመረ። በየነ ይሄን ነገር ለምን እንደጠነሰሰ በደንብ አብራራለን። ጌታቸውም የብዙ ጊዜ ወዳጅነቱ ፊቱ ላይ መጣበትና ሽጉጡን ኪሱ ውስጥ ከተተ። ሁለቱ መነጋገር ጀመሩ። አንተን በእኔ አስገድሎ እስር ቤት እንድትገባ ለማድረግ ነው በማለት ገረመው ለጌታቸው አሳማኝ ማስረጃ አቀረበለት። ጌታቸው ገረመውን ምን ልበል አለ። ለማን? ለበየነ። ምኑን? ለምን አልገደልከው ቢለኝስ በካራቴ ገለዋለሁ ብለው ጌታቸው ለበየነ ሽጉጡን መለሰለት። አንድ ቀን በየነን አገኘው። ጓደኛችንን በልቼው ነበር አለ። እንዴ እሱን ግደል ተብዬ? ለምንድን ነው? ኢያፓ ነው በጣም አስቸግሯል። በዚህ ብቻ ነው? ኢያፓ እግር ኳሱስ በጣም አስቸግራለች። እነማን ናቸው? ቻንግዛው፣ ገረመው፣ ተስፋዬ፣ ሲራክ፣ ዋናው ግን ገረመው ነው። ከዚያ ምን ሆነ? እግዚአብሔር አወጣኝ። ማን ነው ላንተ የነገረ? ስውር ኮሚቴ ውስጥ ያሉ ናቸው። እነማን ናቸው? የሁለቱን ስማቸውን ዘረዘረ። 2005 ዓመተ ምህረት ሰኔ መጀመሪያ አዲስ አበባ፣ እኔና ደራሲው ገረመው። በየነ እኮ ትላንት አውርቶ ነበር አልኩት። ምን ብሎ? በግድያው የተነሳ በጓደኛዬ ያስገድሎኝ ነበር። በጌታቸው አበበ? አሁን ተልእኮ ነበረው ይመስለኛል። ማን ነው የላከው? የላኩት ልከውታል። ጊዜውን ሲያስታውሰው ገረመው ይገረማል። ጌታቸው ሽጉጥ ይዞ አያውቅም፣ ይቀማል እንጂ። በየነ ለጌታቸው ሐሜታ ነገር ነገረው። አንድ ቀን ቀጠረኝና ሽጉጥ ይዞ መጣ። ይተኩስ ጥቂት ሰከንድ እስኪቀረኝ የማደርገው ጠፍቶኝ ነበር። ምንም አልተከላከልኩም፣ እንዲገለኝ ነገርኩት። ግን ከመተኮሱ በፊት በዚያች ቅጽበት በየነ እንዳታለለው አስረዳሁት። በየነን የላኩት ሰዎች ግድያው የፖለቲካ እንዳይሆን ጌታቸው እንዲፈጽም ነው ያደረጉት። እኔንም አስገድለው እሱን ወደ ወህኒ ለመላክ ነው። ጌታቸው ነገሩን ሳስረዳው ወዲያውኑ ነው ያመነው። ከዚያ በኋላ ጓደኝነታችን እንደ በፊቱ ቀጥሏል ይላል። ገረመውን ለግድያ የሚፈልግ ሌላም ሰው ነበር። መሳሪያ መኪና ውስጥ አርጎ ያስስ ነበር፣ ግን አልተገኘም። ሰው ያለቀኑ አይሞትም የሚባል የለ። ገረመው አሁን ሰላማዊ ሰው ሆኖ ሰፈሩ ይውላል። የአሰልጣኝነትና ታዛቢነት ኮርስ ወስዷል፣ ግን ወደ ስፖርቱ መጥቶ ለመስራት ምንም ፍላጎት የለውም። ከስፖርቱ ተጎድቼ ነው የወጣሁት በማለት ስሜቱ መጎዳቱን ይናገራል። ለኳስ ልዩ ፍቅር ነበረው። ተጫዋች በነበርኩበት ጊዜ ትሬኒንግ ሰርቼ እንኳን ስሜት አይወጣልኝም። ቤት ያልጋ ስር 20 ያህል ኳስ ስላለ እያወጣው ግቢ ውስጥ አንቀረቀባለሁ። እንደዚያም ሆኖ አይሰለቸኝም ነበር ይላል። ገረመውና የሚወደውን ኳስ ማን ያስታርቃቸው ይሆን? ምዕራፍ 9 ታታሪው አሰልጣኝ። የከፍተኛው የእግር ኳስ ቡድን ጠንካራ ነው ባይባልም በውስጡ በያዛቸው ጥቂት ጎበዝ ተጫዋቾች ጥረት ጥሩ ውጤት ለማምጣት እየታገለ ነው። አሰልጣኙ በጣም ይደክማል፣ ይለፋል፣ ይፍጨረጨራል። የእሱ ችሎታ ማሰልጠን ብቻ ሳይሆን በዳኝነቱም ይሰራል። በሁለቱም ሙያ ኮርስ ወስዶ በከፍተኛ ውስጥ አገልግሎት ይሰጣል። ለተጫዋቾቹ በዳኝነት የሚፈጠረውንም ችግር እንዲቋቋሙ ያስተምራቸዋል። ሲያሰለጥን የሚያሰራውን ነገር ራሱ እያሳየ ነው። እድሜው ገብቶ የአቅም ጉዳይ ሆኖ ነው እንጂ በወጣትነቱ ጎበዝ ተጫዋች እንደሆነ ከኳስ አያያዙ ያስታውቃል። የዛሬውን አያርገውና በወጣትነቱ በክለብ ውስጥ ጎበዙ ተጫዋች ነበር። በአጥቂም ሆነ በአማካይ ስፍራ ለክለቡ ወሳኝ ተጫዋች ነበር። በጎል አግቢነቱም ይታወቃል። አሁን በሚያሰለጥንበት ሰዓትም ጎበዝ ተጫዋቾች እንዲሆኑ ቀርጾ ሊያወጣ ያዘጋጃቸው ልጆች አሉ። ተጫዋቾቹ ይወዱታል። በችሎታው ብቻ ሳይሆን በጸባዩም ምስጉን ነው። በጣም ከመቀራረባቸው የተነሳ የቤታቸውን ችግር ሁሉ ያዋዩታል፣ ለችግራቸውም ደራሽ ነው። እዚህ ቡድን ውስጥ ካሉት ተጫዋቾች በተለይ ሶስቱ ጎበዝ ናቸው። እነዚህን ወደ ትላልቅ ክለቦች ለማስገባት አሰልጣኙ ቡድን እያፈላለገላቸው ነው። አሰልጣኝ ማለት እንደዚህ ነው። ቡድኑን ለውጤት ማብቃትና ዋንጫ ማምጣት ብቻ ሳይሆን ተጫዋቾቹ ላይ ለፍቶ ወደ ትልቅ ደረጃ ማድረስ ነው። ይህም አሰልጣኝ እንዲህ አይነቱ ነገር ያስደስተዋል። ተጫዋቾቹን ሲመክር እረፍት አድርጉ፣ ራሳችሁን ጠብቁ፣ አላማ ይኖራችሁ ይላል። ልጆቹም የሱን ምክርና ትዕዛዝ ተግባራዊ ለማድረግ ይጥራሉ። አፈልጣኝ በተለይ ከሶስቱ ተጫዋቾች አንደኛው ላይ ልዩ እይታ አለው። ልጁን ትኩር ብሎ ሲያየው የሆነ ነገር ድቅን ይልበታል። ግን ምን እንደሆነ ሊገባው አልቻለም። ነገር ግን ይህን ተጫዋች ከሁሉም በበለጠ እየለፋበት ነው። አሰልጣኙ ከሁሉም ተጫዋች ጋር ተግባብቶ ይሰራል። በሙያው ሰው ሁሉ ይወደዋል። እሱም ቢሆን ከሰው ጋር የመግባባቱ ነገር ተዋጥቶለታል። ከማንኛውም ነገር ይልቅ ሙያውን ይወዳል። ነፃነትም ይፈልጋል። ያሁኑ የህይወት መንገዱ አስደስቶታል። የትላንቱን ነገር ማስታወስ አይፈልግም። ከእስር ቤት ከተፈታ በኋላ ሰዎችን በጣም አይቀርብም። ጸብና ነገር አይመቸውም። በምንም ነገር መጋጨት አይወድም። ነገሮች ወደ ግጭት ከመሄዳቸው በፊት ያበርዳቸዋል። በዚህ የተነሳ ፈሪ የመሆን ስሜት ላዩ ላይ ይታይበታል። በወጣትነቱ ጊዜ ግን የዚህ ተቃራኒ ነበር። በኳስ ተጫዋችነቱ ሜዳ ላይ በሱ የተነሳ የሚቀሰቀሰው ነገር መረጃ የለውም። በመኢሰማ ውድድር ጊዜ ቡድን እየመራ እሱ በፈጠረው ረብሻ በፎርፌ ተሸናፊ ሆኗል። በተለያየ ጊዜ ለቡድኑ ዋንጫ ቢያስገኝም የሚታወቀውና ልዩ ምልክቱ በጥባጭነቱ ነው። በችሎታው ግን የተደነቀ ነው። በ1968 ዓ.ም ተመረጠ። ኢህአፓን ተቀላቀለ። ከስድስት ወር በኋላ በስልጠና የስፖርት ቡድን ውስጥ ተደለደለ። በ1969 ዓ.ም ተመረጠ። አካባቢ ኃላፊነቱን በሚገባ እያከናወነ ነው። በተለይ የድርጅቱ ጠላት ተብለው የተፈረጁትን እርምጃ በመውሰድና ሽፋን በመስጠት የተሰጠውን የሥራ ድርሻ ተወጥቷል። ለድርጅቱ የገቢ ምንጭ በሚል የአንበሳ ድርጅት ገንዘብ ሲዘረፍ በኦፕሬሽኑ ላይ ተሳትፏል። የመንግስት መኪና እየጠለፈ ታርጋ በመቀየር ለድርጅቱ ሥራ አገልግሎት ሰጥቷል። በ1969 ዓመተ ምህረት መስከረም ወር ላይ ቢያዝም ከእስር ቤት አመለጠ። እሱን ያስያዘው የቀበሌው ሊቀመንበርና የመኢሶን ካድሬ የነበረው ግለሰብ ነው። ካድሬው እሱን ማስያዝ ብቻ ሳይሆን ጓደኞቹ ላይ ነፃ እርምጃ ሲወሰድባቸው ተሳትፏል። እሱም ቢሆን ከእስር ቢያመልጥም በተገኘበት እንዲገደል ተወስኗል። ጊዜው ነፃ እርምጃ የሚወሰድበት ጊዜ በመሆኑ ከተገኘ እንደማይቀርለት ታውቋል። መታወቂያው ላይ ቢልልኝ ማን ደፍሮ ይላል። ይህ ስም ኢህአፓ ያወጣለት ነው። በመታወቂያው ላይ የቀበሌው ሊቀመንበር ፈርሟል። ፎቶው የሱ ነው። ሊቀመንበሩ ፎቶውንና መታወቂያውን ቢያይ በዚህ ስም መታወቂያ እንደማይሰጠው ያውቃል። የዚህ ፎቶ ባለቤት ስሙ ቢልልኝ እንዳልሆነ ሊቀመንበሩ በደንብ ስለሚረዳ ነው። ቢልልኝና ሊቀመንበሩ አብሮ አደግ ናቸው። ከሰፈር ውስጥ ጀምሮ ከፍ እስኪሉ አንድ ክለብ ውስጥ አብረው ይጫወቱ ነበር። ሊቀመንበሩ ትዳር በያዘ ጊዜ ሚዜው ቢልልኝ ነበር። የወቅቱ ፖለቲካ ሲፈጠር መስመራቸው ተለያየና ሊቀመንበሩ የመኢሶን ካድሬ ሆነ። ቢልልኝ ደግሞ ኢህአፓ ውስጥ ገባ። ሁለቱ ድርጅቶች ደግሞ ተጻራሪና ነፍጥ አንስቶ ለሞት የሚፈላለጉ ነበሩ። እነዚህም ጓደኛማሞች የድርጅታቸውን ዓላማ ለማስፈጸም በተቃራኒ ተሰልፈዋል። ወታደራዊ መንግስት ነፃ እርምጃ ባወጀ ጊዜ በከተማ ውስጥ ተጋጣሚ የነበሩት ኢህአፓና መኢሶን ነበሩ። ሊቀመንበሩ በቀበሌው ውስጥ ያሉትን ወጣቶች ስለሚያውቃቸው እያሳደዳቸው ነው በመባሉ በሱ ላይ እርምጃ ይወሰድበት ተብሎ በኢህአፓ ተወስኗል። ሊቀመንበሩን በመግደል ስራ ውስጥ ቢልልኝ ተሳታፊ ሆኗል። እሱ በመልክ ስለሚታወቅ ራሱን የመቀየር ስራ እንዲያከናውን ተነግሮታል። ኮፍያ አድርጎ ጺሙን አሳድጓል። የተቀደደ ሱሪ አድርጓል። ያደፈ ነጠላ ለብሷል። ይሄ በሆነ በሶስተኛው ቀን ቢልልኝ ተብዬው ያሳ ከሌሎች የኢህአፓ አባላት ጋር መገደሉ ተነገረ። ቤተሰቦቹ ሬሳውን ማግኘት ባይችሉም ለቅሶ ተቀመጡ። ሊቀመንበሩና ሚስቱም መሄዱን አላመኑበትም። አብሮ አደግ ጓደኛቸው ስለሆነ ብቻ የሰፈሩ ሰው እንዳይቀየማቸውና እድርተኛም ስለሆኑ እንደነገሩ ቤታቸው ለቅሶ ደረሱ። በወቅቱ ብዙ ቦታ ለቅሶ የሚቀመጡ በሚነገራቸው መረጃ እንጂ ሬሳውን ሳያዩ ወይም ቢያዩም ማንነቱን በደም ሳያረጋግጡ ነበር። መንገዳር ቁጭ ብሎ የሚነምነው ሰውዬ አሳዛኝ ነው። የግሩም ቁስል ያዩ እየዘገነናቸው ነው የሚያልቁት። መንገደኛው ቆሞ የሱን እግር መመልከት በፍጹም አይፈልግም። ምጽዋት ቢጥሉለትም ጉዳቱን አይተው ከንፈራቸውን በመምጠት እያዘኑለት ነበር የሚሄዱት። ከጉልበቱ በታች ያለው እግሩ በነጭ ጨርቅ ተጠቅልሏል። ከጨርቁ ስር ደም እየወጣ ነው። በደሙ ዙሪያ ጅብላ ዝንቦች ከበው ግድያ እንደፈጸመ ተቀራምተውታል። ዝንቦቹን በጨርቅ ሲያባረራቸው ይነሱና እንደገና ግር ብለው መጥተው ስብሰባ እንደሚቀመጥ ቁስሉ ላይ ሰፍረው ይታያሉ። በጥቅሉ አሳዛኝ ነው። ነገር ግን ጨርቁ ተከፍቶ ቢታይ እግሩ ላይ አንድም ጭረት አይገኝም። የከብት ጉበት አድርጎበት ያንን በነጭ ጨርቅ አስሮ ደሙ በስፋት ሲታይ ጉዳተኛ አስመስሎታል። እግሩን ዘርግቶ ስለተቀመጠ አላፊ አግዳሚው ቁስሉን እንጂ መልኩን አተኩሮ የሚመለከት ሰው አልነበረም። የአካባቢው ሰው እንኳ የሰፈራቸውን ልጅ መለየት እስኪያቅታቸው ድረስ ቁስለኛው ቢልልኝ ተብየው ሸውዷቸዋል። አሮጌ ኮሮጆ በመያዝ አላፊ አግዳሚውን ጣል ጣል አርጉልኝ እያለ ቢጠይቅም የምጽዋት ገንዘብ ለሱ ምንም አይደለም። እሱ የሚጠብቀው ካድሬውን ነው። ኮሮጆው ውስጥ ብርና ሽጉጥ አለ። አንዳንድ ጊዜ ከቦታው ተነስቶ ወደ ሌላ አቅጣጫ ሲጓዝ ደንበኛ ጉዳተኛ ይመስላል። ዱላ ይዝና እያነከሰ ይሄዳል። ያደረገው በረባሶ ነው። በሊቀመንበሩ ቤት አካባቢ መውጫ መግቢያውን እያየ ይጠብቃል። ግድያውን ከሱ ጋር የሚፈጽሙት ልጆች ካሉበት አካባቢ ሆነው ምልክት ይሰጣቸዋል። ተፈላጊው በሌላ አቅጣጫ ከሄደ ጓደኞቹ ይጨርሱታል። አሁን ትልቁ ችግር ለብቻው ያለመገኘቱ ነው። የተወሰነ ጊዜ የሊቀመንበሩን መግቢያና መውጫ ሰዓት አጥንተዋል። በቅርብ የሚያውቀው ቢልልኝ ባገኘው ቁጥር ቶሎ እርምጃ ሊወስድበት ይፈልጋል። ቁም ነገሩ ሊቀመንበሩ መገደሉ ብቻ አይደለም፣ ከሞተም በሱ እጅ መሆን እንዳለበት አምኗል። ቢልልኝ ለመግደል ተቻኩሏል። ሆኖም ባለፉት ጊዜያት ግን የሆነ ነገር አግዶታል። ሊቀመንበሩ ጠዋት ከቤቱ የሚወጣው ከሚስቱ ጋር ነው። እርጉዝና የደረሰች በመሆኑ ድርጅቱ ይህን አይነት ግድያ ስለማይፈቅድ ከሷ እስኪገነጠል ይጠብቃል። ከሰባት ዓመት በፊት ሲጋቡ ብልልኝ ለሊቀመንበሩ ሚዜ ከመሆኑም ሌላ ከሷ ጋርም አብሮ አደግ ነው። አንድ ላይ ነበር የሚማሩት። እንደ እህቱ ነው የሚያያት። እርጉዝ ባትሆንም እሷን መግደል አይፈልግም። ፖለቲካ ውስጥ እንደሌለችበትም ያውቃል። ጠዋት አብረው በተጓዙ ጊዜ እሱ ወደ ቀበሌ ሲገባ እሷ ወደ ስራዋ ትሄዳለች። ስለዚህ ከእሷ ነጥሎ ለመግደል አመቺ ሁኔታ አልተፈጠረም። ከቀበሌ የሚመጣውም ከሌሎች የጥበቃ አባላት ጋር ስለሆነ ግድያውን ለመፈጸም አስቸጋሪ ሆነ። ወደ ቤት ሲመለስም ከጥበቃዎቹ ጋር አብሮ በመጓዝ ነው። በጥብቅ የሚፈለጉ ቀንደኛ የኢሃፓ አባላት በሚል በየግድግዳውና አጥሩ ላይ ፎቶአቸው ተለጥፏል። ከነዚህ ሰዎች አንዱ ቢልልኝ ነው። ፒያሳ መሞቱ ተነግሯል። ለቅሶም ተደርሷል። ግን ማረጋገጫ ስላላገኙ ቀንደኛ ተፈላጊ በሚል ፎቶው ተለጥፏል። የሰፈሩ ሰው በሁኔታው ተገርሟል። የሞተ ሰው ከመቼ ወዲህ ነው ተፈላጊ የሚባለው ማለት ጀመረ። ለማኙ ዞር ብሎ በግድግዳው ላይ የተለጠፉትን ፎቶ ሲያየው ከተፈላጊዎቹ መሃል አንዱ ነው። ይህ ፎቶ ከየት እንደተወሰደ አውቋል። በጓደኝነታቸው ጊዜ ለሊቀመንበሩ ለማስታወሻ የሰጠው ፎቶ ነው። በእርግጥ የሊቀመንበሩ ፎቶ እሱም ጋር ነበር። ጓደኛ ስለነበሩ ፎቶ ተለዋውጠዋል። አሁን ግን የእሱ ፎቶ ለግድያ ተለጥፏል። ፎቶውን የለጠፉት የቀበሌው አሳሾችና ሊገለው የሚፈልገው ሊቀመንበሩን ሳይቀር አላስተዋሉም እንጂ በቀን በቀን አጠገቡ እያለፉ ነው። ወይ ምጽዋት አልሰጡት ወይ አውቀው አልገደሉት። ለሁለት ሳምንት አመቺ ሁኔታ ሳያገኝ ሟችንና ገዳይ እየተላለፉ ቆዩ። አንድ ቀን ግን ቢልልኝ አመቺ ሁኔታ አገኘ። እሁድ ቀን ከሰዓት በኋላ ሊቀመንበሩ ለብቻው ሲወጣ አገኘው። ያየው ከርቀት ነው። ከኮረኮንች መንገድ ወጥቶ ገና መጓዝ እንደጀመረ መታጠፊያው ጋር ያለው ለማኝ ኮረጆ ውስጥ እጁን አስገብቶ መሳሪያውን አወጣ። አጠገቡ ሊደርስ ሲል ከላዩ ላይ ያለውን ነጠላ ጥሎ ሽጉጡን ደገነበት። በፍጥነት መተኮስ ጀመረ። ሰዎች ከርቀት ለመጡበት በደንብ ሳይጨርሰው ጥሎ ሄደ። ፊልሊ ሊቀመንበሩን ገና እንዳገኘው ሲደግንበት ስሙን ጠርቶ ልትገለኝ ነው ሲለው፣ አንተም ፎቶዬን ለጥፈ ለግድያ እየፈለግከኝ ነው ብሎ ነው የተኮተበት። የተባባሉትን ባይደማመጡም አንደኛው ለመግደል ሌላኛው ለማምለጥ መፍጠን ነበረባቸው። በአካባቢው የደረሱት ሰዎች ሊይዙት ቢሞክሩም በቅርብ ያሉት ጓደኞቹ ተኩስ መክፈት ስለጀመሩ አምልጠዋቸው ሄዱ። በተተኮሰበት በነጋታው ሊቀመንበሩ ሞተ። ሲገለው ሲደቅንበት አንተ ከየት መጣ ሲለው እንዳወቀው ገምቷል። ማንነቱን ስላወቀ ከመሞቱ በፊት እሱ መሆኑን ለሰዎች ሊነግር ይችላል። ቢልልኝ ይህን አያውቅም። ሊቀመንበሩ የሰባትና አራት ዓመት ልጅ አለው። በቅርቡ ደግሞ ሚስቱ ሌላ ልጅ ትገላገላለች። ሕፃናቶቹ ነፍስ ባያውቁም አባታቸው በሰው እጅ መገደሉን ይሰማሉ። ለቢልልኝ ሰዎች ሰሙ አልሰሙ ምንም ማለት አይደለም። የእሱ የመጀመሪያ ዓላማ የድርጅቱን ተልእኮ ማስፈጸም ነው። ሊቀመንበሩም ቢሆን ወታደራዊ መንግስት ያዘዘውን ነፃ እርምጃ እያስፈጸመ ነበር። አሸናፊ ይገላል፣ ተሸናፊ ይሞታል። ስለዚህ ይህ ነገር ለቢልልኝ ምንም አያስጨንቀውም። መኢሶን መንግስትን ወግኖ እኛን እያጠቃንና እያሳደደን ነው በሚል ኢሃፓ በእነሱ ላይ እርምጃ መውሰዱን ተያይዞታል። የቢልልኝም እምነትና ሐሳብ ይኸው ነው። እናም አንድ ቀን ሊገሉት ይችላሉ። ከመሞቱ በፊት እሱ መግደል አለበት። የድርጅቱና የኔ ጠላቶች የሚላቸውን በደፈጣ ያጠቃል። ቢልልኝ ሊቀመንበሩን ከገደለ በኋላ አካባቢውን ቀይሮ የድርጅቱን ትዕዛዝ ማስፈጸም ጀመረ። ነገር ግን 1970 ዓመተ ምህረት መጨረሻ በግድያና በዝርፊያ ተከሶ ከርቸሌ ወረደ። የእስር ጊዜውን ባይጨርስም በመንግስት ለውጥ ተፈታ። ከርቸሌ ውስጥ ኳስ መጫወቱን አልተወም። የዳኝነት ኮርስም የወሰደው እዚያው ነው። ከእስር እንደተፈታ የአሰልጣኝነት ሰርተፍኬት ስለያዘ የቀበሌውን ቡድን ማሰልጠን ጀመረ። ከዚያም ለከፍተኛ ክለብ ታጨ። ቀበሌው ቡድን ጥሩ ስለሆነ ነው ወደ ላይ ያሳደጉት። ቢልልኝ ተስማምቶና ተግባብቶ ስራውን በሚገባ ያከናውናል። የእሱ ዓላማ ከታች ያሳደጋቸውን ተጫዋቾች ለብቶባቸው ወደ ታላላቅ ክለቦች ማስገባትና ታዋቂ ተጫዋቾች እንዲሆኑ ማድረግ ነው። እዚህ ቡድን ውስጥ ሶስት ተጫዋቾች ላይ ተስፋ ጥሎባቸዋል። ሶስቱም ከአንድ ቀበሌ የመጡ ናቸው። ትሬኒንግ ወይም ጨዋታ በሌለ ጊዜ ይቀጥራቸውና አብረው ሻይ ይጠጣሉ። ይመክራቸዋል። አዲስ አበባ ስቴዲየም ገብተው የታላላቅ ቡድኖችን ጨዋታ አብረው ያያሉ። ከጎበዝ ተጫዋቾች ምን መማር እንዳለባቸው ይነግራቸዋል። የሜዳ መግቢያ የሚከፍልላቸውም እሱ ነው። በደንብ ስለሚንከባከባቸው እነሱ የልፋቱን ውጤት ማሳየት ትልቅ ተስፋ ሰንቀዋል። እንደ አሰልጣኝ ብቻ ሳይሆን እንደ ታላቅ ወንድማቸው ነው የሚያዩት። አልፎ አልፎ በግል እየቀጠረ ብዙ ምክር ይሰጣቸዋል።
አድማጮቻችን ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይህንን ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና እምሹ።